ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኦስላ ምን ጊዜም ስለነሱ ማስና መፈራሶ በሆንኩኝ፣ ሁለተኛ ደግሞ ትምህርት ምን ያህል ጠቃሚ እንደሆነ እና ልጆችን በዚህ ፎከስ ማድረግ መማር እንዳለባቸው ነበር።
በዩናይትድ ስቴትስ ዋሽንግተን ግዛት የፌደራል ዌይ ከተማ ምክር ቤት አባል የሆኑት ወይዘሮ ሊዲያ ሶፋ ዳውሰን ነው ቀደም ብለን የሰማናቸው። ለብዙሃን ተምሳሌት የሚሆኑን ታሪካቸውን በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ኤልያስ አስማረ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ወይዘሮ ሊዲያ ሶፋ ዳውሰን ላለፉት 10 ዓመታት በዩናይትድ ስቴትስ ዋሽንግተን ግዛት የፌደራል ዌይ ከተማ ምክር ቤት አባል ሆነው በማገልገል ላይ የሚገኙ ኢትዮ አሜሪካዊ ናቸው። ወይዘሮ ሊዲያ ዛሬ በሚታወቁበት የህዝብ እኩልነትና አገልግሎት አስተዳደር አገልግሎት ኃላፊነት ላይ ከመድረሳቸው በፊት በርካታ ውጣ ውረዶችን አሳልፈዋል። ኤደን ገረመው በቀጣይ ዘገባዋ ለብዙሃን ተምሳሌት የሚሆነውን የወይዘሮ ሊዲያ ሶፋ ዳውሰንን ሙያዊ ጉዞ ህይወት ቃኝተዋለች።
ዋሽንግተን ግዛት የፌደራል ዌይ ሲያትል ከተማ የምክር ቤት አባል በመሆን ላለፈው 10 ዓመት በማገልገል ላይ የቆዩት ወይዘሮ ሊዲያ ሶፋ ዳውሰን ለቀጣይ የስራ ዘመን ሲያደርጉት የነበረውን የምረጡኝ ቅስቀሳ በአሸናፊነት አጠናቀዋል። የሶስት ወንድ ልጆች እናት የሆኑት ወይዘሮ ሊዲያ ፖለቲካ እኔን አገኘኝ እንጂ እኔ አላገኘሁትም ይላሉ። በዋናነትም ማህበራዊ አገልግሎት በሚሰጡበት ተቋም ውስጥ ሳሉ የስራ ሁኔታቸው የማህበረሰቡን ተግዳሮትና የምክር ቤቱን የመወሰን አቅም በቅርብ እንዲረዱ እንዳገዛቸውና ይህም የለውጡ አካል ለመሆን እንዲሹ እንዳደረጋቸው ይናገራሉ።
መጀመሪያ ስራ መስራት ስጀምር ለሲታክ ለሚባል ከተማ ነበር የምሰራው እና የሆነ ፕሮግራም ማኔጀር ሆኜ እዛ እየሰራሁ ሳለሁ ዳይሬክትሊ የምሰራው ከካውንስል መንበሮች ወይ ከምክር ቤት አገልጋዮች ስር ነበር ማለት ነው እና ስራቸውን ሳይ ያላቸውን ስልጣን በተለይ ማለትም ከተማቸው ውስጥ ላይ ለሚደረገው ነገር ሁሉ ፖሊሲ የሚያወጡት እነሱ ናቸው፣ አመራሩን የሚያደርጉት እነሱ ናቸው እና በጣም ይገርመኝ ነበር። እንደዚህ አይነት ቦታ እንዳለም ወይም እንደዚህ አይነት ስራ እንዳለ አላቅም ነበር እና ሳያቸው ስሰማቸው አንዳንድ ጊዜ ደግሞ እኔ የማልስማማበት እኔ በሆን የማላደርገው ነገር እና ወይ ደግሞ እኔ በሆን አንዳንድ እኔ የምረዳው ነገር እነሱ የማይረዱት ነገር አለ። በብዛት የነበሩት የዛን ጊዜ ነጮች ወንዶች ሽማግሌዎች፣ ከተማቸው ምን ያህል እንደተቀየረ ምን ያህል ኢሚግራንት እንዳለን አያውቁም ነበር፣ አይገባቸውም፣ ያንን የማያስቡም ንግግራቸው ውስጥ የነበረው እና እድል ባገኝ ይሄን አደርጋለሁ ነበረ። ግን በዛ ወቅት ልጆችም ነበሩ፣ ህፃናት ልጆች እና አድገው ሲጨርሱ እና ከነሱ ያንን ሪስፖንሲቢሊቲ ሲያልቅብኝ ይህን ነገር ማድረግ ፈልጋለሁ ብዬ እንግዲህ የጀመርኩት ጉዞ ነው።
በኦሮሚያ ክልል ወለጋ ውስጥ የተወለዱት ወይዘሮ ሊዲያ የልጅነት ህይወታቸው ቀላል አልነበረም። ገና የሶስት ወር ጨቅላ ሳሉ በደረሰባቸው የእሳት አደጋ የእግር ጉዳተኛ መሆናቸው ሳያንስ ቤተሰቦቻቸው ሆስፒታል ውስጥ ጥለዋቸው በመሄዳቸው ወላጅ አልባ ሆነው ለማደግ ተገደዋል። በዚህ የተነሳም በግብረሰናይ ተቋም ድጋፍ በማደግ እድሜያቸው 18 ሲደርስ ዩናይትድ ስቴትስ ሊመጡ ችለዋል። ወይዘሮ ሊዲያ ታዲያ ከዚህ የህይወት ልምዳቸው የወሰዱት ሰዎችን ማገልገል እንደሆነ ይናገራሉ።
ሁልጊዜ ሰርቪስ ላይ መሆን ፈልጋለሁ፣ ማለት ማገልገል በተቻለ መጠን። አሁንም ቢሆን እዚህ በካውንስል ብቻ ሳይሆን በኢትዮጵያን ኮሚኒቲ በጣም አገለግላለሁ እና ይሄ መጣውም እና ለልጆቼ ምሳሌ እና ፈልጋለሁ። ሰባት ነን፣ ከሜሩ ጋር ስምንት ነን ማለት ነው እና ያው እኛ ባልነው ነው ሁሉ ነገር የሚጸድቀው አይደለም። ሜሩ ለእኛ ያቀርባል፣ ከዛ በኋላ እኛ ተስማምተን እናደርጋለን። ሶ 10 ዓመቴ ነው አሁን እንደ ዩሮፒያን አቆጣጠር 2014። የምኖርበት ከተማ ደግሞ ከ100 ሺህ በላይ ነው ሬዚደንስ ነዋሪዎች ያሉን ምን ያስፈልገናል ምንድን ነው በቃም ለኛ ኮሚኒቲ ችግር የሆነው ምናየው አንደኛ ሆምለስነስ እሱና ሁለተኛው ደግሞ በጣም አስቸጋሪ የሆነው ደግሞ በተለይ በወጣቶች አከል የ mental health እና drug use ወይም ደግሞ abuse እና እሱን እና ሁሉም ተጣምሮ በጣም ትልቅ ችግር ላይ ያለ
እንደ አንዲት አካል ጉዳተኛ ጥቁር ስደተኛ ሴትና የልጆች እናት ነገሮች ሳይበግሯቸው በዩናይትድ ስቴትስ ውስጥ ከፍተኛ አመራር ደረጃ ላይ መድረስ የቻሉት ወይዘሮ ሊዲያ ስደተኛው ማህበረሰብ በተለይም ኢትዮ ኤርትራውያን ይቻላል ብለው እንዲያስቡ ይመክራሉ።
አመለካከታችን የተለየ ነው። በጣም እናካብደዋለን ያንን ፖዚሽን እና አሁን እኔ ናግኝቶኝ ዴሊዲያ እንደዚህ ነው የምታደርገው በሚባልበት ጊዜ በጣም ልነግራቸው ምኮል ማንም ሊያደርገው የሚችለው ነገር ነው እና ኢንካሬጅ ማድረግ ፈልጋለሁ። ግን አሁን ወደ ስድስት እንሆናለን በምርጫ ላይ ያለ ነው በፖዚሽን እና እኔ ግን ያስተሰብ እና the longest serving እኔ ነኝ እና ያ ሊሆን የቻለው ብዬ ማምነው ምንድን ነው ቀደም ዳክስ ባራያነት አንድ ሰው ሲያደርገው ሌላም ሰው ለካሄድ ይችላል ብሎ መቅረት ይችላል። እኔ ሰው በጣም እንከረጅ ማደርገው ምንድነው ኮሚኒቲያችን እዚህ እስከኖርን ድረስ መሳተፍ ያለብን ይመስለኛል። በተቻለው መስመር በተቻለው አጻር በተቻለው ሁኔታ እና ያንንም ስታደርገን አንደኛ ድምጻችንም ይሰማል ሁለተኛ ደግሞ ለውጥ ልናመጣ እንደምንችል እናቆማለን። ብዙ ጊዜ የኛ ህዝብ ችግሩ ምንድነው ለተቀን ሰራል ትምህርት ይማራል ገንዘብ ለሰው ይልካል ስለዚህ ልጅ ያሳድጋል ሰው ያን ሁሉ ስታጠራቅም ጊዜ ማይኖርሽም እና እሱም በጣም እረዳዋለሁ።
የዩናይትድ ስቴትስ የፖለቲካ ስርዓት በሰለጠነ የፖለቲካ ንግግር ውይይትና ሰጥቶ መቀበል ላይ ተቃኘ መሆኑን የሚናገሩት ወይዘሮ ሊዲያ በመረጡን ቅስቀሳ ወቅት በገንዘብ በእውቀት በግዜና በሞራል ድጋፍ የሚያደርጉ ባለሙያዎችን በጎ ፈቃደኞችን ማስተባበር በራሱ ከባድ መሆኑንም አልሸሸጉም። ለመጀመሪያ ጊዜ ወደ ስልጣን ሲመጡ ሰው ተክተው ቦታውን ቢይዙም ከ26 ሰዎች ጋር መወዳደራቸውን በመግለጽ አሸናፊ ያደረጋቸውን የቅስቀሳ ንግግር እንዲያስተዋውሱታል።
አንድ ሰው ፖዚሽኑን ለቀቀ አጭር ሜር ሆኖ ተመረጠ። ስለዚህ ባዶ ክፍት የሆነ ቦታና ምርጫ ባልሆነ ጊዜ ሲሆን ተተካሽ ማለት ነው ከሌሎች ጋር ተወዳድረ ካንደ 23 ሰዎች ጋር ተወዳድረ ነው የቀረብኩት እና ያንን ውድድር አሸነፈኝ ነው እና የዛን ጊዜ የኔ ንግግር ምን ነበር እንዳሹ የሶስት ቆች ናት ነኝ ጥቁርነት ደግሞ በጣም የተካ ለዛ ከባድ የሆነ የነበረበት በግልጽ ያየነበት ጊዜ ነበር። ያ ሁኔታና የሶስት ፖርሽናት ምን ጊዜም ስለነሱ ማስና መፈራ ሰው እንደሆንኩኝ ሁለተኛ ደግሞ ትምህርት ምን ያጠቃሚ እንደሆነና ልጆችን ምን ጊዜ ፎከስ ማድረግ መማር እንዳለባቸው ነበር። ማለት እውነት ኮሌጅ ለሁሉ ሰው ነው ማለት አይደለም። ሃይ ስኩል ጨርሰሽ ኮሌጅ አለበለዚያ ብዙ ኦፖርቹኒቲ እንደሌለሽ ነበር የሚቀርበውና ያ ነገር መቀየር እንዳለበት ፈልግ ነበር አላማ ይስ ነበር። ሶስተኛው ደግሞ እንዳሹ ሪፕሬዘንቴሽን የለም። እዛማ የነበረው በሙሉ ነጮች ናቸው። ሴቶች ነበሩ ግን ጥቁር ሰው አልነበረም ወይም ምንም አይነት ኢሚግራንት የሆነ ግን እኔም ነው በኮሚኒቲ በጣም 101 በላይ ቋንቋዎች የሚነገሩበት ኮሚኒቲ ነው እና እንዴት ነው ሪፕሬዘንቴሽን የለም so በዛ ቀርቤ ነው እንትያሸነፍኩት። ከዛ በኋላ ግን ሶስት ምርጫ ላይ ቀርብ ያለው አንድ ጊዜ ካለምንም ተቀናቃኝ ማለት ነው እና ስለዚህ መስለኛል ወንግሊዝ ተው ስራይን ተቀብሎታል ማለት ነው አመራሪን ተቀብሎታል ማለት ነው የሚወዳደርሽ ሰው ከሌለ።
ወይዘሮ ሊዲያ ከዚህ ቀደም አንድ ጊዜ ለከንቲባነት ተወዳድረው 53-47 በሆነ ድምጽ ተሸንፈዋል። ይሁን እንጂ ይህ ሁኔታ በቀጣይ እድሉ እንዳለኝ አመላክተኝ እንጂ አላዳከመኝም ይላሉ። እንዲያም ሆኖ ከከተማ ከንቲባነት ከፍ ያለ የስልጣን እርከን ግን አይሹትም።
ኮንግረስ እና ሰነት ምን ይሆናል ከኮሚኒቲ ሼር አፕ ስቴጅ አልሽ የራክስ ስቴጅ ማገልገል የምትፈልጊው ሰው እንደምትፈልጊው አታገለግም እንደምትፈልጊው አታገኛቸው። እኔ ዲሲ ማይ እዚ ዲሲ ማቶ እንትን ሄዶ ያንን ማድረግ ያርቀኛል ከሰው ብያምናለሁ። ስለዚህ ከካውንቲ በላይ ለማለፍ አትስ ፖይንት ሐሳቤ ላይ ለወደፊት ሐሳቤ ተቀየርኩ ይቻላል ግን አሁን ባለውበት እምነቴን አስተሳሰበ ይሄ ነው።
ወይዘሮ ሊዲያ ዓለም አቀፉን የሴቶች ወር በማስመልከትም እንዲህ ብለዋል።
አይ ቲንክ ይሄ ደግሞ የሴቶች ሰለብሬሽን ወር ስለሆነ እኔ የሚያዳምጥ ያሉት የትም ሀገር ቢሆን የትም ሁኔታ ላይ ቢሆን ማድረግ የሚፈልጉትን ማድረግ እንደሚችሉ ሴቶች ባይኖሩ ማንም እዚህ ዓለም ላይ አይኖርም ነበር። ስለዚህ መሰረታዊ እንትኑ ያለው እኛ ሆነን ሴቶች ላይ ሁሉም ነገር ምናረግ በየተሰማሩበት ደግሞ ሴቶች በጣም ብዙዎች ናቸው ያደርጉታል ያካሄዱታል አይደለ? ስለዚህ እኔ በዓለም ላይ የትም ይህን የምታዳምጡ ሴቶች ማድረግ የምትፈልጉት ፕሊስ አድርጉ። በተለይ ደግሞ ለማገልገል በምትቀርቡበት ጊዜ አያስፈራ። እኔ ብዙ ጊዜ ሰው እንደዛ ያስባል ይያምናልና የሚደረግ ነው የሚቻል ነው። ኦፍ ኮርስ በተለያየ ሀገር በተለይ አመራሩን ስለማላቅ ማቅለልም አልፈልግም። ሁኔታውን ግን ማድረግ እንችላለን። እኛ ደግሞ በቀረብንበትና በተሰማራንበት መስመሮች በሙሉ ጥሩ ስራ እያካሄድ ነው። ሴቶች
ዋሽንግተን ግዛት የፌዴራል ወይ ሲያትል ከተማ የምክር
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ የቱርክ መንግስት በሴቶች ላይ የሚፈጸሙ ጥቃቶችን ለማስቆም የወሰደው እርምጃ አመርቂ እንዳልሆነ ለሴቶች ደህንነት የቆሙ ተሟጋቾች እየተናገሩ ይገኛሉ። ይህን የተመለከተውን ዘገባ ደግሞ ቆንጅታዬ ታስተማናለች።
ሙቴሬም ኤፍሴልን ባሏ ለአመታት ባደረሰባት አካላዊና ስነልቦናዊ ጥቃት ተንገፍግፋ ለምን አልፈታውም ብላ በመወሰኗ ኢስታንቡል ውስጥ የምትሰራበት የውበት ሳሎን ድረስ ሄዶ በሰደት ወቅት ሆነ የገደላት። ህግ አስከባሪዎች አጠገቧ እንዳትደርስ የሚል ትዕዛዝ ቢሰጡትም በተደጋጋሚ ስራዋ ድረስ እየሄደ ሲያስፈራራት ቆይቶ ነው በኋላ የገደላት። ግድያውን ከመፈጸሙ ከአንድ ቀን በፊት ባለስልጣናት እንዳይደርስባት የተሰጠውን ትዕዛዝ በመጣሱ አስረውት ከመረመሩት በኋላ ለቀውታል። የሟቿ እህት ሲግደም ኤቭሪል ይህንኑ በቁጭት ታስታውሳለች።
የሞት መልክተኛው እዚያው ስራዋ ቦታ እንደሚሄድ ባውቅ ኖሮ እከለክላት ነበር። ምን ያደርጋል? አልሆነም። እናቴን ይዤ ሆስፒታል ሄጄ ነበር። ደወሉና ድረሺ ማህተሬን ተጎድታለች አሉኝ። ስደርስ ህይወቱ አልፏል።
ሙቴሬም ከመገደሏ ከአንድ ቀን በፊት ባሏ ደብድቧት ተይዞ ነበር። አቃቤ ህግ አይ በጣምም አልመታትም አልገደላትም እኮ ብለው እንደለቀቁት ነው እህቷ የምትናገረው። ሙቴሬም ኤፍሲል ከተገደለች ከአስር ዓመታት በላይ አልፈዋል። እቷ ባለስልጣናቱ የሴቶችን ደህንነት የሚያስከብረውን ህግ ስራ ላይ አውለው አስረው ቢያቆዩት ኖሮ እህቴ አትሞትብኝም ነበር ብላ በጣም ነው የምታዝነው። ፍትህ እስከሌለ ወንዶች እንደፈለጋቸው እስከሆኑ ድረስ የሀገራችን ሴቶች እንዳለቀሱ ነው የሚኖሩት ትላለች የሟች እህት ሲግደም ኩዜይ።
ከሞተች 12 ዓመት አልፏል። እኔ ግን አሁንም ራሴ እንዳጠፋው ነው የሚሰማኝ። ያን ዕለት ብኖር ኖሮ አስሬም ቢሆን አስቀራት ነበር ወይም አብሬያት ይሄድ ነበር። እሷ አልፋለች። እኔ ካለሷ በስቃ ይኖራለሁ። በርግጥ ህይወት ይቀጥላል። እንበላለን፣ እንጠጣለን፣ እንስቃለን፣ እናወራለን፣ እናፈቅራለን። ቢሆንም ያንን ቀን በቀን 50 ጊዜ አስታውሰዋለሁ። በጣም ከባድ ነው። አላለቅስም እላለሁ ግን አልችልም።
እንደ አውሮፓውያን የዘመን አቆጣጠር በ2013 በኤቭሪል ላይ የተፈጸመው ግድያ የቱርክ ሴቶች ደህንነት በተጠናከረ መንገድ እንዲጠበቅ ብዙዎች ድምጽ እንዲያሰሙ አነሳስቶ ነበረ። ይሁን እንጂ ሴቶችን ከግድያ ለመታደግ ይህ ነው የሚባል የተሻለ እርምጃ እንዳልተወሰደ በትግሉ ላይ ያሉ ሰዎች ይናገራሉ። የሴቶችን ደህንነት ለመጠበቅ የሚጠቅሙ ህግጋት ስራ ላይ በደንብ አልዋሉም። ድርጊቱን የሚፈጽሙ ወንዶችም በህግ ተጠያቂ እየተደረጉ አይደሉም ማለት ነው የሚያማርሩት። ቱርክ ውስጥ ባለፈው 2023 ዓመተ ምህረት ቢያንስ 403 ሴቶች ተገድለዋል። አብዛኞቹ የተገደሉት አብሯቸው በሚኖሩት ወይም በፈቱት ባላቸው ወይም በሌሎች ቅርባቸው በሆኑ ወንዶች የተገደሉም እንዳሉባቸው በሴቶች ላይ የሚፈጸም ግድያ እናስቆማለን በሚል ስያሜ የሚንቀሳቀስ ጾታን መሰረት ያደረጉ ግድያዎችን የሚከታተልና የጾታዊ ጥቃት ሰለባዎችን የሚረዳ ስብስብ አመልክቷል። 2024 ዓመተ ምህረት ከገባ ብቻ ቱርክ ውስጥ 71 ሴቶች ተገደሏል። ሰባቱ የተገደሉት ባለፈው ሳምንት ማክሰኞ እንደሆነ ነው የተመለከተው። በአንድ ቀን በዚህ በዛት ቱርክ ውስጥ ሴቶች የተገደሉበት የሚታወቅ ጊዜ እንደሌለም ተጠቁሟል። የስብስቡ ዋና ጸሐፊ ፊዳን አታሰሊም ለግድያዎቹ በመክንያትነት የሚበዛው ህዝቧ የእስልምና እምነት ተከታይ በሆነው በቱርክ ስር የሰደደው ወንዶች በበላይነት የሚታዩበት ባህል አንዱ መሆኑን ይናገራሉ። ስምምነት ከሌለበት የተዳረም ይሁን የፍቅር ጓደኝነት ግንኙነት ለመላቀቅ የሚፈልጉ ሴቶች ቁጥር እየጨመረ መምጣቱንም ይጠቅሳሉ። ከቤት ውጪ ስራ ላይ ለመሰማራት የሚፈልጉ ሴቶችም ቁጥር መበራከቱን ያነሳሉ።
ቱርክየደ ከድናር ዳሃ እዝጉር ዳሃ እሽት የሸማክ ስትዮ
ሴቶቹ የተገደሉት ወይ ፍቺ ስለጠየቁ ወይ ደግሞ ከቤት ውጪ ስራ መስራት ፈልጋለሁ ስላሉ ወይም ደግሞ የፍቅር ጓደኝነት እናቆም በማለታቸው መሆኑን ያየነው።
ከሶስት አመታት በፊት የጸደቀውና የኢስታንቡል ድንጋጌ በሚል ስያሜ በሴቶች ላይ የሚፈጸም ጥቃትን ለመከላከል በአውሮፓ ሀገሮች የተፈረመው ድንጋጌ በግንባር ቀደምነት የፈረመችውና ያጸደቀችው ቱርክ ነበረች። ነገር ግን ፕሬዚደንት ሬቼፕ ታይብ ኤርዶዋን ቱርክ 10 አመታት ያህል ከቆየች በኋላ ከስምምነቱ ማስወጣታቸው ተቃውሞ ቀስቅሶ እንደነበረ የሚዘነጋ አይደለም። ፕሬዚደንቱ ቱርክን ያስወጧት ውሉ ከወግ አጥባቂ እሴቶቻችን ጋር ይጣረሳል፣ ቤተሰባዊ ባህሎቻችንን ይሸረሽራል፣ ፍቺም እያበረታታ ነው ባሉ ቡድኖችና በራሳቸው ፓርቲ ባለስልጣናት ግፊት ነው። ራሳቸው ኤርዶዋንም ቢሆኑ ሴትና ወንድ በአፈጣጠራቸው እኩል ናቸው ብለው እንደማያምኑ፣ የሴት ቅድሚያ ትኩረቷ ቤተሰቧና ልጆቿ መሆን እንዳለባቸው ተናግረው ነበር። የአውሮፓ ውል ለኛ አያስፈልገንም፣ እኛው ራሳችን በሴቶች ላይ የሚፈጸመውን ግድያ እናስቆማለን ሲሉ ቃል ገብተው ነበር። ባለፈው አመት መንግስታቸው ሴቶችን አላስገባ አላስወጣ ብሎ መከታተልን በሁለት አመት እስራት የሚያስቀጣ ወንጀል ያደረገ ህግ እንዲወጣ አድርጓል። አታሰሊም የኢስታንቡሉ ድንጋጌ ተጨማሪ ማጠናከሪያ እንደሚሆን በማስገንዘብ ቱርክ ወደ ስምምነቱ ተመልሳ እንድትቀላቀል ያሳስባሉ። እሳቸው የሚመሩት ድርጅትም የጥቃት ዛቻ የሚሰነዘርባቸው ሴቶች ይህንኑ ድርጊት የሚያስታውቁበት የስልክ መስመር እንዲከፈት፣ ተጨማሪ መጠለያዎችም እንዲከፈቱ ጠይቋል። ፍርድ ቤቶች ጥቃቱን የሚያደርሱት ወንዶች በሴቷ ተገፋፍተው ነው ወይም ተጸጽቷል ወይም በክስ ሂደቱ ወቅት ጥሩ ምግባር አሳይቷል እያሉ ጥቃት ፈጻሚዎቹን ይለቃሉ በማለት ለሴቶች ደህንነት ተሟጋቾች ይናገራሉ።
የቱርክ ሴቶች በነጻነት በእኩልነት ለመኖር ይፈልጋሉ። ሴቶች ተለውጠዋል፣ በአውንታዊ መልኩ ተቀይረዋል። መብታቸው መከበር አለበት። ወንዶቹ ይህንን መቀበል ስለማይፈልጉ የሴቶችን እድገት በጉልበት ሊያፍኑት ነው የሚፈልጉት።
አያይዘውም አታሰሊም
በሴቶች ላይ የሚፈጸመው ግድያ በሙሉ ለመከላከል ይቻል ነበር ብለን የምናምነው። ጥያቄው ለምንድን ነው ለመከላከል ያልተቻለው ነው። የፖለቲካ ስልጣን ላይ ያለው አካል ከሴቶቹ እርምጃ ጋር አብሮ የሚሄድ እርምጃ መውሰድ እንዳለበት በግልጽ የሚያሳይ ጉዳይ ነው። ህጉ በትክክል ስራ ላይ መዋል አለበት።
ቱርክ ውስጥ በየአመቱ ባለም አቀፍ የሴቶች ቀን ማርች 8 ለት እንዲሁም ህዳር 25 ቀን በሚውለው ዓለም አቀፍ በሴቶች ላይ የሚፈጸም ጥቃት አስወጋጅ ቀን ሰልፍ ወጥተው ለሴቶች የተሻለ ጥበቃ እንዲደረግ ቱርክ ወደ አውሮፓ ውል እንድትመለስ ይጠይቃሉ። ባለስልጣናቱ ግን በደህንነትና የህዝባዊ ስነ ስርዓት ጉዳዮችን በምክንያትነት እየጠቀሱ ሰልፎችን ይከለክላሉ። ኢሲል በ18 አመቷ ከቤተሰቧ ኮብልላ ባገባችው ባሏ አካላዊና ስነ ልቦናዊ ጥቃት ሲደርስባት የነበረ ሲሆን ከ13 አመት የትዳር ጊዜ በኋላ በቃኝ በዚህ ሁኔታ አልኖርም በማለቷ ነው የገደላት። በአሁን ወቅት እድሜ ይፍታ ተፈርዶበት እስር ላይ ነው ያለው።
ቱርክየ ከተማው ማጥደብ ይቾክ ዞር
ሴት ሆኖ ቱርክ ውስጥ መኖር በጣም አስቸጋሪ ነው። የኛ ልጆች እኛ ባለፍንበት እንደማያልፉ ተስፋ አደርጋለሁ። እንደ እግዚአብሔር ፈቃድ በሀገራችን ፍትህ ይሰፍናል።
ሴቶች ደህንነታቸው ሊጠበቅ ፍትህም ሊያገኙ ይገባል ብላለች።
ቆንጅታዬን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የአካል ጉዳተኛ ለሆኑ ተማሪዎች ያሏቸው የሙያ አማራጮች የተወሰኑ መስለው ሊታዩ ይችላሉ። ከዚህ በተቃራኒ ገናዊው ጋዜጠኛ ታዲያ የፎቶግራፍ ጋዜጠኝነት ሙያን በመጠቀም መስማት የተሳናቸው ትምህርት ቤት ተማሪዎች ያላቸውን እድል ለማስፋት የሚያግዝ ስራ በመስራት ላይ ይገኛል። ሴናኑ ተወርድ ከሳቪልጎ ጋና ያደረሰንን ዘገባ አሉላ ከበደ ያቀናብረዋል።
የ17 ዓመቱ ጆብ ኒምቢ ቃል አውጥቶ ተናግሮ ያውቅም። ከንግግርና የመስማት ተፈጥሮ እክል ጋር ነው የተወለደው። ኒምቢና ሌሎች እርሱን መሰል የንግግርና የመስማት ተፈጥሮ እክል ያለባቸው ተማሪዎች የፎቶግራፍ ጥበብ በመቅሰም አንደበት የሚጨር ክህሎት በማዳበር ላይ ይገኛሉ። በማንሳቸው ፎቶግራፎች አማካኝነት የህይወቴን ጉዞ ለዓለም ማካፈል ያስደስተኛል የሚለው ኒምቢ በተመሳሳይም ሌሎች አካል ጉዳተኞችን ማነቃቃት እንደሚሻ ያስረዳል። ይሁን እንጂ ኒምቢና ኩዮቹ በማንነታቸው የሚፈጸምባቸውን አድሎዎች ጨምሮ ብርቱ ፈተናዎች ይገጥሟቸዋል። ከሚገጥሟቸውም ሌሎች መሰናክሎች ውስጥ አንዱ የስልጠናና ለስራ የሚያስፈልጓቸው ግብዓቶች ውሱን መሆናቸው ነው። በጋና የስታቲስቲክስ አገልግሎት ግምት መሰረት የመስማት ችግር ካለባቸው ልጆች መካከል ጥቂቱ ብቻ ናቸው የከፍተኛ ትምህርት እድል የሚያገኙና መከታተል የሚችሉት። ሆኖም ኒምቢ ታዲያ ያዘውን ዳር ለማድረስ ቆርጦ ተነስተዋል። የፎቶግራፍ ጥበብን ለሳቪግሎ መስማት የተሳናቸው ተማሪዎች ትምህርት ቤት ያስተዋወቀው ጆፍሪ ቡታ ነው። በሙያው ለሽልማት የበቃው ቡታ በፎቶግራፍ ጥበብ አማካኝነት የተገለሉ ወገኖች ታሪክ እንዲሰማ የማድረግ ዘመቻ ይዟል። ፕሮጀክቱም የፎቶግራፍ ጥበብ ለለውጥ ይሰኛል። የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ አመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያሉ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችን መከተብ ይችላሉ። የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
Trained people assist people to tell their own story and community define themselves and as well as using
ሰዎች ፎቶግራፎች ወይም ምስሎች በመጠቀም በሚኖርበት ማህበረሰብ ውስጥ ታሪኮችን ለሌሎች ማካፈልና እንዲሁም ማህበረሰቡን ለሚመለከቱ ጉዳዮች እልባት ማበጀት እንዲችሉ ማሰልጠን ወይም መርዳት ፈልጋለሁ።
የቡታ የፎቶ ክበብ የፎቶ ጋዜጠኝነት ትምህርቶችን ይሰጣል። ከአንድ አመት ባነሰ ጊዜ ውስጥም ተማሪዎች ሙያዊ ጥራታቸው ከፍ ያለ ፎቶግራፎችን ያለማንም እገዛ ማንሳትና ገላጭ ጽሑፎችንም መከተብ ይችላሉ።
So with the power of photography they can tell stories around them, they can become
የፎቶግራፍ ጥበብን በመጠቀም በዙሪያቸው ያሉ ታሪኮችን መተረክ ይችላሉ። ወደፊትም የፎቶ ጋዜጠኞች አሊያም የቴሌቪዥን ወይም የሬዲዮ ጋዜጠኞች ሊሆኑም ይችላሉ።
የፎቶ ክበቡ ተጠቃሚዎች ታዲያ ተማሪዎች ብቻ አይደሉም። ክበቡ የሚያቀርባቸውን የመማሪያ ቁሳቁሶች በቀላሉ ማግኘት በመቻላቸው መምህራኑም ተጠቃሚ መሆናቸውን ይናገራሉ።
You have seen a picture somewhere that has connection with what you are going to deliver, the lesson you are going to deliver. And so you use a camera to take that photo, bring it to the class, and then show it to the children.
ለተማሪዎች ከመታቀርበው ወይም ደግሞ ከመተሰጠው ትምህርት ጋር የተያዘ ምስል ሆነ ቦታ አይተሃል እንበል። ከዚያም ካሜራ በመጠቀም ፎቶግራፉን ለማንሳትና ወደ ክፍል አምጥተህ ለልጆቹ ማሳየት ትችላለህ። በዚያም አማካኝነት የትምህርቱን አቀራረብ ማበልጸግ ትችላለህ።
ቡታ ፕሮጀክቱን ጋና ውስጥ እንደሚገኙ ሌሎች 10 ተጨማሪ ትምህርት ቤቶች ለማስፋፋትና የተማሪዎቹ ስራም የሚታይበት አውደ ትዕይንት የማዘጋጀት እቅድ አለው። ሌላው እቅዱ ደግሞ ተማሪዎቹ የልምምድ ትምህርት የሚያገኙባቸው የመገናኛ ብዙሃን ተቋማትን አፈላልጎ ማመቻቸት ይፈልጋል። እናም የረጅም ጊዜ እቅዱ ደግሞ የአካል ጉዳተኛ ተማሪዎችን አሰልጥኖ ለውቅናና ለላቀ ሽልማት የሚበቁ የፎቶ ጋዜጠኞችን ማፍራት ነው።
አሉናን አመሰግናለሁ። በመቀጠል ደግሞ ሳምንታዊውን የስፖርት መሰናዶው ኬኔዲ አባቴ ያስደምጠናል።
ሴቶች ብቻ የሚሳተፉበት አመታዊው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ መነሻውንና መድረሻውን አትላስ ሆቴል አካባቢ በማድረግ ትራንስ ተካሂዷል። በውድድሩ ላይ ከ15 ሺህ በላይ ሴቶች የተሳተፉ ሲሆን በኤሊት አትሌቶች ዘርፍ አትሌት ጉታኒ ሻንቆ አንደኛ በመውጣት አሸንፋለች። ብርነሽ ደሴና መቅደስ ሽመልስ ደግሞ ሁለተኛና ሶስተኛ ደረጃን ይዘው ያጠናቀቁ አትሌቶች ናቸው። በዘንድሮው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ከአንደኛ እስከ ሶስተኛ የወጡ አትሌቶች በቅደም ተከተል 71000 ብር፣ 45000 እና 30000 ብር የገንዘብ ሽልማት የተበረከተላቸው ሲሆን በውድድሩ የሲያሜ ስፖንሰር የሞባይል ስልክም ተሸልመዋል። ከኤሊት አትሌቶች ውጭ ባሉ የተለያዩ ዘርፎች ያሸነፉ የውድድሩ ተሳታፊዎችም ሽልማት የተበረከተላቸው ሲሆን በአራት ሳምንት ስልጠና ውድድሩን በአንደኝነት ያሸነፈችው የ11 ዓመት ታዳጊ ናት።
ስሜ ዳና መሰለ ይባላል። 11 ዓመቴ ነው። በጣም ጥሩ ነበር። ከዚህ በኋላ ደግሞ ከዚህ የበለጠ ሰዓቴን አሳሽጂ አትሌት ሆን ደስ ይለኛል። ለሀገሬ ስሜን አስጠራለሁ።
በታዳጊዋ ውጤት የተደነቀችው የውድድሩ አምባሳደር አትሌት መሰረት ደፋር ታዳጊዋን ስታበረታታት ተመልክተናል። የግሌ እሸቱ ከኤሊት አትሌቶች ውጭ ባለው ውድድር ሁለተኛ የወጣች ተሳታፊ ናት።
ዘንድሮ ስታተፍ ለ10ኛ ጊዜ ነው እና ለሴቶች ብቻ ስለሆነ በጣም ደስ ይላል። አንድ ላይ ተሰብስበን መስራታችን ለጤናም በጣም ጠቃሚ ነው እና የሚተላለፈው መልእክቶችም ጥሩዎች ናቸው። ብዙ ሰው እንዲሳተፍ መክራለሁ። ስፖርታዊ እንቅስቃሴ ስለሆነ ሩጫ፣ ማንኛውንም እንቅስቃሴ ማድረግ ለሴቶች ጠቃሚ ነው።
የዘንድሮው ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር የሴቶችን አቅም ደግፍ ለውጥን እና ፍጥነትን በሚል መሪ ሐሳብ የተካሄደ ሲሆን ያለም አቀፉ የሴቶች ቀን ክብረ በዓል አካል እንደሆነም አዘጋጁ ታላቁ ሩጫ በኢትዮጵያ አስታውቋል። ቅዳሜና እሁድ ኢትዮጵያውያን አትሌቶች ያሸነፉባቸው የአትሌቲክስ ውድድሮች በተለያዩ የዓለማችን ከተሞች ተካሂደዋል። ትናንት እሁድ በተካሄደው የሴውል ማራቶን በሁለቱም ጾታ ኢትዮጵያውያን ድል አድርገዋል። በወንዶች አትሌት ጀማል ይመር ውድድሩን 2:06 ከ08 በሆነ ጊዜ ኬንያውያን አትሌቶችን አስከትሎ በአንደኝነት አጠናቋል። በሴቶች ደግሞ አትሌት ፍቅርተ ወረታ 2:21:32 በሆነ ጊዜ አሸንፋለች። በካሊፎርኒያ ሳን ዮዋን ካፒስትራኖ ከተማ ቅዳሜ በተካሄደ የ10000 ሜትር ውድድር ደግሞ አትሌት ስጌ ገብረሰላማ የዩናይትድ ስቴትስን ኦል ካመርስ ክብረ ወሰን በማሻሻል አሸንፋለች። አትሌቷ ውድድሩን ያሸነፈችበት ሰዓት 29:48.34 በዩናይትድ ስቴትስ በርቀቱ የተመዘገበ ፈጣኑ ሰዓት፣ በርቀቱ የዓለም 9ኛው ፈጣን ሰዓት እንዲሁም የግሏ ምርጥ ሰዓት ነው። በወንዶች ምድብ ያሸነፈው አሜሪካዊው ግራንት ፊሸር ነው። አብዛኛው አትሌቶች ለፓሪስ ኦሎምፒክ ብቁ የሚያደርጋቸውን ሰዓት ለማስመዝገብ በተወዳደሩበት በዚህ ውድድር ላይ 8 ወንዶችና 4 ሴቶች መስፈርቱን ማሟላታቸውን የዓለም አትሌቲክስ አስታውቋል። በስፔን ላሬዶ በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ደግሞ አትሌት ዮሚፍ ቀጀልቻ አሸንፏል። አትሌቱ ውድድሩን ያጠናቀቀበት 26:37 የርቀቱ 3ኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላኛው ኢትዮጵያዊ አዲሱ ይሁኔ በውድድሩ 3ኛ ሲወጣ ሁለተኛ የወጣው ኡጋንዳዊው ጆሹዋ ቼፕቴጌ ነው። በጋና አስተናጋጅነት እየተካሄደ የሚገኘው 13ኛው የአፍሪካ ጨዋታዎች ውድድር 10ኛ ቀኑን ሲይዝ ግብጽ የሜዳሊያ ሰንጠረዡን በፍጹም የበላይነት እየመራች ትገኛለች። 54 የአፍሪካ ሀገራት በ29 የስፖርት አይነቶች እያደረጉት ባለው በዚህ ውድድር ላይ ግብጽ እስከ ትናንት ድረስ 90 የወርቅ ሜዳሊያዎችን ጨምሮ በድምሩ 154 ሜዳሊያዎችን አግኝታለች። ናይጄሪያ 27 የወርቅ ሜዳሊያዎችን ጨምሮ 76 ሜዳሊያ በመሰብሰብ ሁለተኛ ላይ ስትገኝ፣ ደቡብ አፍሪካ 3ኛ ደረጃ ላይ ተቀምጣለች። በጋናው የአፍሪካ ጨዋታዎች ላይ በ9 የስፖርት አይነቶች የምትሳተፈው ኢትዮጵያ እስካሁን አንድ የብር ሜዳሊያ ብቻ በማግኘት 25ኛ ደረጃ ላይ ትገኛለች። ኢትዮጵያ የተሻለ ውጤት ታስመዘግባለች ተብሎ በሚጠበቅበት በአትሌቲክስ ዘርፍ የሚሳተፈው ብሔራዊ ቡድን ትናንት ጋና አክራ መግባቱን የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል።
ምንም አብራችሁን ስላመሻችሁ በእጅጉና መሰግናለን። ሀብታሙ ስዩም ሳስተናግዳችሁ ነበርኩ። አቀናባሪያችን ኤልያስ አስማረ ነው። መልካም ምሽት ይሁንላችሁ።